የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም እንደምናመሻችሁ አድማጮቻችን፣ ይህ ጋቢና ነው ከአሜሪካ ድምጽ ራዲዮ። በሳምንት ውስጥ ካስደመጥናችሁ መሰናዶች መካከል የተወሰኑትን በድጋሚ እንሰማለን። ሀብታሙ ስዩም አብሬያችሁ አመሻለሁ። እንዝለቅ። ከቅርብ ወራት በፊት መንኮራኩር ወደ ህዋ ያመጠቀችው ኢትዮጵያ አሁን ደግሞ ፊቷን ወደ ህዋ ሳይንስ ማዕከል ግንባታ ልታዞር መሆኑን የሰማነው ባገባደድነው ሳምንት ነበረ። ይህን ለማድረግ ያስችል ዘንድ ህዋ ሳይንስና ቴክኖሎጂ ኢንስቲትዩት ከአዲስ አበባ የቴክኖሎጂ ዩኒቨርሲቲ ጋር ስምምነት ተፈራርመዋል። ይህን የተመለከተው የኤደን ገረመው ዘገባ የሚጀምረው የኢትዮጵያ ህዋ ሳይንስ ቴክኖሎጂ ኢንስቲትዩት ዋና ዳይሬክተር ዶክተር ሰለሞን በላይ የስምምነቱን ይዘት ከሚያብራሩበት ነው።
የኢትዮጵያ ስፔስ ሳይንስና ቴክኖሎጂ ስፔስ ነክ ጉዳዮችን ስፔስን ሳተላይትን በሙሉ ማስተባበር፣ የመምራት፣ የማስተዳደር፣ የመቆጣጠር ኃላፊነት አለው። ስለዚህ የኢትዮጵያን ስፔስ ኢንዱስትሪና አቅም ለማሳደግ ቀደም ብሎ መንግስት የሰጠን አቅጣጫ አለ። የሳተላይት መገጣጠሚያና መፈተሻ ማዕከል እንዲገነባ፣ ያን ለመገንባት የተለያየ ስራዎችን ስንሰራ ቆይተን ቦታ ጥናት አካሄደን አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ለመገንባት ትናንትና ያደረግነው ፊርማ ዩኒቨርሲቲ ግቢ ውስጥ ታውን ግራጁዌት ፕሮግራሙን ሪሰርቹን አብሮ ለመስራት ከዩኒቨርሲቲ ጋር ነው የተፈራረ ነው።
ይህን የስፔስ ሳይንስ መገጣጠሚያ ለመገንባት 30 ወራት የሚወስድ ሲሆን በአጠቃላይም ወደ 50 ሚሊዮን ዩሮ እንደሚፈጅ ይጠበቃል። የገንዘብ ድጋፉ በአውሮፓ ኢንቨስትመንትና በፈረንሳይ መንግስት የሚካሄድ ነው። ዶክተር ሰለሞን በላይ ይህ ግንባታ ሲጠናቀቅ ለሀገሪቱ ብቻ ሳይሆን በምስራቅ አፍሪካ ላሉ ሀገራትም እድገት ትልቅ ሚና ይጫወታል ይላሉ።
ፈረንሳይ ካምፓኒ ነው የሚሰራው፣ አብረን ነው የምትሰራው። ስለዚህ የፋይናንስ የሚሄደውም የአውሮፓ ኢንቨስትመንት ባንክና በፈረንሳይ መንግስት ነው። ግንባታ ሲጠናቀቅ አንደኛ ከጫፍ እስከ ጫፍ ሳተላይትና ኤሮስፔስ ትግሪውን እያምርቶ እየገንብቶ እየፈትሾ ሁሉ ነገር ቴስት ለማድረግ ለመሞከር ለመፈተሽ ከዛ ወደ መጨረሻ ላይ ወደ ላውንቺንግ ለመውሰድ ያግዛል። ሁለተኛ ደግሞ በርካታ ሁለተኛ ዲግሪ እና ሶስተኛ ዲግሪ ተማሪዎችን አብሮ ይሰለጥናሉ። ስለዚህ የሰው ኃይል ችግርን እንቀርፋለን ማለት ነው። በርካታ ኢትዮጵያውያን ደግሞ የእኛ ስታፍም ደግሞ እንደዚሁ ሳይንቲስቶች ስልጠና ይሰለጥናሉ። ስለዚህ ወደ 1000 ያክል እናሰለጥናል ብለናል። ስፔስ ኢንዱስትሪ ያለውን የሰው ኃይል ጥገኝነትን ለመውጣት ያግዘናል። ሌላኛው ካዝ ያለው ኢንዱስትሪንም እየፈተሸን ለማገዝ እጅግ በጣም ጠቀሜታ ከፍተኛ። ስለዚህ አጠቃላይ ለምስራቅ አፍሪካ ትልቅ የሆነ ግብዓት፣ ምክንያቱም ምስራቅ አፍሪካ ላይ ይሄ ፋሲሊቲ ስለሌለ ጎረቤት ሀገሮችም ቢሆን ሰርተው ቴስት ማድረግ ሳተላይት ለመስራትም ለመገንባትም ማኒፋክቸር ለማድረግም ያግዛል ማለት ነው።
በኢትዮጵያውያን አቆጣጠር በ2015 ተገንብቶ እንደሚያልቅ የሚጠበቀው ይህ የሳተላይት ግንባታ ማዕከል ሰፊ የስራ ዕድል ከመፍጠሩም በተጨማሪ ለሀገሪቱ የተለያዩ ዘርፎች ትልቅ አስተዋጽኦ እንደሚያበረክትም ዶክተር ሰለሞን ይናገራሉ።
ስፔስ ለሰላማዊ ጠቀሜታ ነው። ዓለም አቀፍ ትሪኪን የሚለው ይሄ። ስለዚህ አንደኛ ለግብርና፣ ለውሃ ልማት፣ ለማዕድን ፍለጋ፣ ለአካባቢ ጥበቃ፣ ለቦርደር ኮንትሮል በሰላማዊ በሆነ ህዝብና ቤት ቆጠራ እና ሌሎችም በጣም ሰፊ፣ ምክንያቱም በየጊዜው ኢትዮጵያ ሰፊ ሀገር ነች። ኢትዮጵያ ብዙ ህዝብ ያላት ነች። ስለዚህ ብዙ ሳተላይት ላውንች ማድረግ ይጠበቅብናል። ሳተላይት ደግሞ እድሜ ልክን አይኖርም። አንዱ የተወሰነ ጊዜ የሚያገለግል ሲሞት የሚጠቀም መሆን አለበት። ስለዚህ እነዚህ ስራዎችን ይሰራል እና ፕላስ ደግሞ ለስራ ፈጠራ ነው። ትልቅ ኢንዱስትሪ ነው። ትልቅ ገበያ ነው። ትልቅ ስራ ነው።
30 ወራት እንደሚፈጅ የሚጠበቀው የሳተላይት ግንባታ ማዕከል ሲጠናቀቅ ትልቅ ሚና እንደሚጫወትም ይጠበቃል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ።
I'm not afraid to die.
ጋቢና ቪኦኤ ከአሜሪካ ድምፅ ራዲዮ መደመጡን ይቀጥላል። አብራችሁን ስለሆናችሁም እናመሰግናለን። የኢትዮጵያ ሰብአዊ መብት ኮሚሽን የኮቪድ-19 ወረርሽኝን ለመከላከል የወጣውን የአስቸኳይ ጊዜ አዋጅ የፖሊስ አባላት ሲያስፈጽሙ በሰብአዊ መርሆች እንዲመሩ ያሳሰበበትን ዘገባ ያሰማናችሁ በዚህ ሳምንት ነበረ። የኮቪድ-19 ስርጭትን ለመከላከል የወጣውን አዋጅ ጥሳችኋል በሚል የቤተሰብ አባላቶቻቸው በቁጥጥር ስር ከዋሉባቸው የአዲስ አበባ ከተማ ነዋሪዎች መካከል አንዱ በፍቃዱ ሄዱ ነው። በፍቃዱ እህትና ወንድሙ በፖሊስ ቁጥጥር ስር የዋሉበትን አፍታ ያስረዳል።
ጠዋት እንግዲህ ሁለቱም ባለስራ ናቸው። ወደ ስራ እየሄዱ እያለ መንገድ ሲሻገሩ ፖሊሶች ምን አሏቸው? ከዛ ቤት ምንድን ነው ምን አጥፋን ሲሉ ተነካክታችኋል ምናላቸው። እነሱ ግን መነካካታቸውን በፍጹም አያስታውሱም። በጠሯቸውም ሰዓት አልተነካኩም ነበርና አልተነካካንም ቢሉም አንሰማቸውም ብለዋቸው ነው የወሰዷቸው።
ወላጆቻቸው በእድሜ የገፉ እንደመሆናቸው ቫይረሱ ወደ ቤተሰብ ተዛምቶ የጤና ስጋት እንዳይሆን ከፍተኛ ጥንቃቄ በመላ ቤተሰቡ እንደሚተገበር የሚያወሳው በፍቃዱ ፖሊስ እህትና ወንድሙን በቁጥጥር ስር በዋለበት አፍታ ባይኖርም ለሌሎች የጤና ስጋት የሚሆን ተግባር ፈጽሟል ብሎ እንደማያምን ያስረግጣል። ወንድምና ቱ በቁጥጥር ስር ከዋሉ በኋላ የተከተለው የጤናም ስጋት የሰብአዊ መብት ጥሰትም እንደሆነ ያወሳል።
ከዛ በኋላ ደግሞ በጣም የሚያሳዝነው ጭነዋቸው በፖሊስ ጣቢያ ወሰደው። ፖሊስ ጣቢያ ሳይሆን ወደ አንድ በላይ ዘለቀ የሚባል ሰሜን ገበያ ከፍ ብሎ ያለ አንድ ትምህርት ቤት ግቢ ያለ ወደዛ ነው ወሰዷቸው። ሲወስዷቸው ራሱ መኪናውን አጭቀው ሞልተው ነው። ፖሊሶቹም ከነሱ ጋር ተጠጋግተው ተቀምጠው ነው። ከዛ ውጪ በላይ ዘለቀ አስቀምጧቸው እና አራርቀው ለይስሙላ ያው ቀረጿቸው፣ መከሯቸው እነዚህ መከላከያ ዘዴዎችን እንዲተገብሩ ምክር እንዲት የሰጧቸው እና ከዛ በኋላ መልሰው ፈቷቸው። ግን በመሀል ላይ ለምሳሌ እንዴት እንዲዝ ይደረጋል ብሎ ያለ ሰው መሰለኝ ኮንፍሮንት አድርጓል በሚል ነው አሁን ወንድሜ ሲያስረዳኝ የነበረው። ኧረ በሕግ አምላክ ምናምን ነው ሲል የሰማሁት እኔ ያለው እና እሱን ሲደበድቡት ድምፁን ልኮልኛል። ፒክቸርም እንደዚሁ እየገፈተሩ ሶስት ፖሊሶች ሆነው ሲወስዱት የሚያሳይ ፎቶ ልኮልኛል ትዊተር ላይ። እንደውም ፎቶውንና ድምፁን የላከልኝን አቀናብሬ የለጠፍኩትም አለ።
በሰብአዊ መብት ተሟጋችነቱ የሚታወቀው በፍቃዱ ኃይሉ በትናንትናው ዕለት በተለያዩ የአዲስ አበባ ስፍራዎች በእሱ አነጋገር የጅምላ እስር ሲከናወን ውሏል። ፈረንሳይ ለጋሲዮንና አራት ኪሎን በመሰሉ ስፍራዎች ፖሊሶች በርካታ ሰዎችን በቁጥጥር ስር ሲያደርጉ በመኪና ሲጭኑ ማየቱንም ይናገራል። ይህንን የፖሊስ እርምጃ ህጋዊነቱንም ሆነ ውጤታማነቱን በፍቃዱ ይጠራጠራል።
እኔ እስከማውቀው ድረስ ትላንትና ለምሳሌ ሁሉም ሰው ማስክ ያድርግ የሚል ማስታወቂያ አልተነገረም። ያዋጁንም ዝርዝር አይቻለሁኝ። ይሄ ክፍል 4 አንቀጽ 6 ላይ የሚለው አለ አገልግሎት መስጫዎች ላይ ለምሳሌ ትራንስፖርት ውስጥ ገባ እንትንስ ምንድነው ባንክ ሆስፒታል ምናምን ስትገባ ማለት አለበት ማስክ ማድረግ አለበት እንጂ መንገድ ላይ ስትራመድ ምናምን ማስክ ማድረግ አለበት የሚል የለም። አርጉ ራሱ ከተባለ በስነ ስርዓቱ መጀመሪያ መረጃው መቅደም አለበት። እነሱ ግን በማስደንገጥ ሰው ለማስጠንቀቅ ነው መሰለኝ የፈለጉት። እዛ ላይ በጣም ከፍተኛ በሆነ አቢዩዚቭ በሆነ መከራከርና መናገር እንኳን ለምን እንደዚህ ተባለ እንደዚህ አድርግ ብትሉኝ አይሻልም ወይ ብለህ እንኳን መመለስ አትችልም። ምክንያቱም ፖሊሶቹ መደብደብ ለምደዋል፣ ክብራቸው የተነካ ነው የሚመስላቸው። ፖሊስ ብሩታሊቲ በጥቅሉ የፖሊስ ይሄ ማናለብኝነት ተጠያቂነት እስከሌለ ድረስ የሚቀጥል ነገር ነው።
መሰል ቅሬታዎች ለመስሪያ ቤታቸው እንደደረሱ የሚናገሩት ኢትዮጵያ ሰብአዊ መብት ኮሚሽን ዋና ኮሚሽነር ዶክተር ዳንኤል በቀለ በበኩላቸው ፖሊስ የአስቸኳይ ጊዜ አዋጁን ለማስፈጸም በአስተማሪነት ሊረዳ ይችላል በሚል እምነት ግለሰቦችን እያሰረ መሆኑን መስማታቸውን ይናገራሉ። ሆኖም የተወሰደው እርምጃ ከሁኔታው ጋር የማይመጣጠን እንደሆነ ይጠቅሳሉ።
እርግጥ ይሄ የአፍና አፍንጫ መከላከያ የኮቪድ ስርጭትን ለመከላከል አስፈላጊ እንደሆነና ህብረተሰቡም ስራ ላይ ሊያውለው የሚገባ እንደሆነ እንገነዘባለን። በአስቸኳይ ጊዜ ደንቡም የህዝባዊ አገልግሎት ቦታዎችና ሌሎችም ህዝብ በሚበዛባቸው ቦታዎች ላይ የአፍና የአፍንጫ መሸፈኛ እንዲደረግ የአስቸኳይ ጊዜ ደንቡ ግዴታ ይጥላል። ነገር ግን ይህ ግዴታ በደንቡ ላይ በግልጽ እንደተመለከተው ህዝብ ሰፋ ብሎ የሚገኝባቸው አካባቢዎች እና ይሄ የአካላዊ መራራቅ ወይም ደግሞ ማህበራዊ መራራቅ የሚለውን ስራ ላይ ለማዋል በሚያስቸግርባቸው አካባቢዎች ነው እንጂ በየትኛውም ስፍራ በማንኛውም ስፍራ በማንኛውም ጊዜ የአፍና የአፍንጫ መከለያ ማድረግ አስገዳጅ ነው የሚል ስላልሆነ የተወሰደው እርምጃ ከነገሩ ሁኔታ ጋር ተመጣጣኝ ያልሆነ ምናልባትም ካውንተር ፕሮዳክቲቭ የሆነ ትክክለኛ ያልሆነ እርምጃ ስለሆነ በአስቸኳይ ሊቆም እንደሚገባና የታሰሩትም ሰዎች በአስቸኳይ ሊለቀቁ እንደሚገባ ጥሪ እያስተላለፍን ነው የምንገኘው።
ዶክተር ዳንኤል በቀለ ካለው ሀገራዊ የጤና ስጋት አንጻር ፖሊስን የመሰሉ ህግ አስፈጻሚ አካላት አዋጁን ለማስፈጸም ያሉባቸውን ፈተናዎች የሚረዱ መሆናቸውን አውስተው፣ ሆኖም አዋጁን ለማስፈጸም የሚወሰዱ እርምጃዎች መሰረታዊ የሰብአዊ መብት ድንጋጌዎችን በማይጥሱ መልኩ ሊተገበሩ እንደሚገባ መክረዋል።
የወጣውን ደንብና ለህዝብ ጤንነት አጠባበቅ ሲባል እንዲወሰዱ የሚያስፈልጉትን እርምጃዎች ለማስፈጸም በተለይ በኢትዮጵያ ነባራዊ ሁኔታ ለህግ አስፈጻሚ አካሎች ለፖሊስ ትልቅ ራስ ምታት እንደሆነ እገነዘባለሁ። ኢትዮጵያ ውስጥ አሁን አብዛኛው ሰው ከጤና ባለሙያዎች እየተሰጠ ያለውን ምክርና መመሪያ ስራ ላይ እያዋለው አይደለም። ብዙ ህዝብ ማህበራዊ መራራቅን ወይም አካላዊ መራራቅ የሚባለውን ተግባራዊ ሊያደርገው አልቻለም። በተወሰነ መልክ ከአኗኗር ሁኔታችን ከኢኮኖሚ ሁኔታችንም የሚመነጭ ሊሆን ይችላል። በአጠቃላይ ግን እነዚህን መመሪያዎች ተግባራዊ ለማድረግ ትልቅ ችግር አለ። ለአስፈጻሚ አካላትም ትልቅ ራስ ምታት ነው። ይህ አስቸጋሪ መሆኑን በጣም እገነዘባለሁ። ይህንን ካልኩኝ በኋላ ግን አብሮ ደግሞ መታሰብ ያለበት ነገር ምንድን ነው? ይህ ለማስተላለፍ የምንፈልገው መልእክትና ለመፍጠር የምንፈልገው አዲስ ልማድ ለምሳሌ በቀጪ የሆነ አቀራረብ ወይም ደግሞ በወንጀል ህግ መንፈስ ሳይሆን በማስተማር መንፈስ ነው ልንተገብረው የሚገባው። ፖሊስ እነዚህን የአስቸኳይ ጊዜ ደንቦች መመሪያዎች በሚያስፈጽምበት ጊዜ ሊመራባቸው የሚገቡ የሰብአዊ መብት መርሆች አሉ። እነዚህን መርሆች በስፋት ግንዛቤ ለመፍጠር ጥረት እያደረግን ያለው ይህ የህጋዊነት መርህ በአስቸኳይ ጊዜ ሁኔታ ወቅትም ቢሆን ሊታገዱ የማይችሉ መብቶችን የማክበርና የማስከበር መርህ የመሳሰሉ የሰብአዊ መብት መርሆች እና የህግ አስፈጻሚ አካላት ደግሞ በከፍተኛ የሙያ ስነ ምግባርና የኃላፊነት ስሜት መንቀሳቀስና የኃይል እርምጃ ከመውሰድ የመቆጠብ አስፈላጊነት ነው።
በቀረቡ ቅሬታዎችና ሀሳቦች ላይ ምላሽ ለማግኘት በተደጋጋሚ የአዲስ አበባ ከተማ ፖሊስ ኮሚሽን የህዝብ ግንኙነት ስልክ ላይ ብንደውልም ሳይሳካልን ቀርቷል። ይህ በእንዲህ እንዳለ በኮሚሽኑ የፌስቡክ ገጽ ላይ ህዝብ በስፋት በሚገኝባቸው ቦታዎች ላይ የአፍና የአፍንጫ መሸፈኛ ሳይጠቀሙ በተገኙና ርቀታቸውን ባልጠበቁ 1305 ሰዎች ላይ በአዋጁ መሰረት እርምጃ መወሰዱ ተገልጿል። ኮሚሽኑ ህዝብ በብዛት በሚንቀሳቀስባቸው 23 ስፍራዎች ግንቦት 5 ቀን 2012 ዓ.ም ባደረገው አሰሳ በቁጥጥር ስር የዋላቸው 990 ወንዶችና 315 ሴቶች መሆናቸውን አክሎ አስታውቋል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። መልካም አብነት መሆን የሚችሉ ወጣቶችን በተደጋጋሚ ያስተዋውቃችሁ ጋቢና በዚህ ሳምንትም የተለያዩ ወጣቶችን አነቃቂ ታሪክ ለእናንተ አቅርበዋል።
ሰናይት ጴጥሮስ ትባላለች። የአንድ ልጅ እናት ነች። ለቡና ቁርስ ብላ መስራት ተለማመደችው ኬክ የኑሮዋ ማገር ሆኗል። በአምስት ኪሎ የፍርኖ ዱቄትና በ150 ብር የተጀመረው ልምድ ስራ ሆኖ በቀን 1000 ብር ያስገኝላታል። ሰው ጋር ተቀጥራት ስራ እንደነበር የተናገረችው ሰናይት ስለምን ያለኝን እውቀት ተጠቅሜ በራሴ አልቆምም ብላ መነሳቷን ማጫውታኛለች።
ምግብ ነክ ነገር ላይ ትንሽ ሞካክራለሁ። ሙያተኛ ነኝ አይደለም፣ ግን ሙያ ትንሽ አለኝ። ማንኛውንም አይነት ምግብ ለመስራት ስፈልግ ውስጤን ቀድሜ አስበውና ያንኑ አይነት ጣዕም ያስብኩትን አይነት ጣዕም እስኪመጣልኝ ድረስ እሰራለሁ። ኬኩንም እንዳጋጣሚ መጀመሪያ ላይ ለእኛ ነው፣ በቃ ቤት እንደ ቡና ቁርስ ፒዛ እሰራለሁ አሁን ለእኛ ለቤት ውስጥ እንደዚህ ሆን ዴይሊ ከስተመር የሆኑ ሰዎች ግን ለየት ያለ ነገር ሲያምጭልን ሲሉኝ ለየት ባለ መንገድ ሰርቼ የምወስድላቸው ነገር አለ። ልክ እንደ በርገር አሁን አትክልት ሳንዱች ሰርቼ ወስድላቸዋለሁ። ፒዛውንም እንደዛ በኖርማል ፒዛ ስራና ሸፈንፈን አድርጌ ወስድላቸዋለሁ። እንደዚህ አይነት ነገሮችን የመሞከር ልምድ አለኝ።
አሁን ግን ብዙ ነገር መልኩን መቀያየር ጀምሯል ነው የምትለው። የኮሮና ቫይረስ ኢትዮጵያ ከገባ ወዲህ ለፍቼ ጥሬ የሚሰራው ስራዬ በጫና ስር ወድቋል የምትለው
አሁን እንደውም ሰው ገና ሳሳየው ኧረ ይሄ ስንት ተነካክቶ ማን እንዲያደርጎ ሱፐርማርኬት ላይ የተቀመጠ ነገር ይሄ ሲመጣ ልሽን ስላችሁ አውጥተሽ ነው አይነት ነገርም ይላል ሰው። ያን ማስረዳቱ እንደገና ከዚህ በፊት አሁን ከምንድን ነው የምትሰሪው ምንድን ነው የሚለውን ነገር ነበር ለማስረዳት ለሰው ረዥም ሰዓት የሚወስድብኝ። አሁን ግን ከሌላ ጋር ንክኪ እንደሌለው እኔ ቤቴ ውስጥ ሰርቼ በጥንቃቄ እንደማመጣ ለማስረዳት ራሱ ትልቅ ስራ ነው የሚሆንብኝ። እንደዛም ሆኖ አሁን ከዚህ በፊት ስሸጥ የነበረው በቀን 1000 ብር ነው የሚሸጠው። 100 ፍሪ ኬክ በ10 ብር እስከ 1000 ብር ሽያጭ ነው ይዤ የምገባው በየቀኑ ጠዋት በወጣ እስከ 4 ሰዓት እስከ 5 ሰዓት ባለው ማለት ነው። አሁን ላይ ግን 30-40 ፍሪ ኬክ ምሳሌ ደግሞ የበሰለ ነገር ነው ይዘህ ወጥተህ ካልተሸጠ ይዘህ የምትገባው ተመላሹ ክሳራ ነው የሚሆነው። አውጥተህ ድጋሚ ያንን ነገር አልሸጠው ነገር ምክንያቱም ዛሬ ላይ አደረ ሊበላብኝ ሰው ሊሆነ ቴስቱ ይለይበታል። ነገ ተመልሶ ከሚቀየመኛ ሰው በሚል አልሸጠውም ሲያድርብኝ እዚሁ ቤት ነው የሚቀረው። ሆነ ነገር ሆኖ ያልቃል። 30-40 ፍሬ እንኳን ማያልቅበት ጊዜ አለ አሁን ላይ።
ከዚህ በቀደም የሚረከቧት ሱፐር ማርኬቶች በበሽታው ምክንያት መውሰድ ወይም መቀበል ስላቆሙባት ከገበያ ገበያ በእግሯ የኳተነች እየሸጠች መሆኑንም ተናግራለች።
ይሄ ነገር እስኪያልፍ ድረስ አንቺ በራስሽ መንገድ እንደምትሞክሪ ነገር ያለውን ርክክብ ይቁም በሚል እየተረከቡኝ አይደሉም ሱፐር ማርኬቶቹ እኔው ነኝ በእግሬ አሁን ከዚህ በወጣ እስከ ሞቢል በታክሲ ሄዳለሁ። ከሞቢል በኋላ ያለውን ግን ባንኮች ላይ፣ ፋርማሲዎች ላይ፣ ሱቆች አካባቢ እና እንደዚህ ንግድ ቤቶች ላይ ቁርስና መክሰስ ሰዓት ላይ ሱቃቸውን ዘግቶ ለመመገብ ከሚሄዱ ባሉበት እያቀረብ እንደዛ ነው ይዤ እየዞርኩኝ። እኔ በመዞር ነው እንጂ የሚሸጠው አሁን የሚረከበኝ ሰው የለም። ሌላ ገቢ ከዚህ ውጭ የለኝ።
እና ኑሮ እንዴት ነው ታዲያ አሁን ላይክ ከዛ ጊዜ ወዲህ?
ያው ትንሽ ይከብዳል፣ ቢሆንም መቋቋም ነው። ከዚህ የከፋውን ጊዜ ላይ አምጣው እንጂ ቢከብድም እንቋቋመዋለን።
ከምንድን ነው የምትሰራቸው አሁን አንቺ? ደረቅ ኬክ ነው የምትሰራው?
ደረቅ ኬክ ነው። ፍርኖ ዱቄት በዋናነት የሚገባው ነው። ከዛ ውጭ የምጠቀማቸው እንቁላል፣ ወተት፣ የምግብ ቅቤ እና በቃ በውሃ አይነካውም። አሁን የጾም ወቅት ላይ በውሃ ይቦካል፣ ግን ከጾም ውጭ በሚሆንበት ጊዜ ውሃ አይነካውም። በእንቁላልና በወተት የምግብ ቅቤ፣ ቅቤውን ለማጥፋት ቫኒላ ፍሌቨሮች አሉ፣ እነሱን ነው የምጠቀም።
ሰናይት ግን አሁንም አላማዋ ጽኑ ነው። ትልቅ ድርጅት ከፍታ የመስራት ህልም እንዳላት አትሸሽግም። ለሌሎችም መትረፍ ትሻለች።
ጥሩ ተላመደልኝ ብዬ እየመጣው መሀል ይህንም መዳክም ይመጣል። ባቆመው መሰለቻችት ይሆናል። ከዛ እርግፍ አድርጌ ከዚህ ነገር ላይ ለወጣ ነው እኔ ኪሳራ እንዳላምኝበት ዝም ብሎ እንደ ልንቀሳቀስ ሰውም እንዳይረሳው በሚለው ነው እንጂ አሁን ዴይሊ ደንበኛ የሆነ በደንብ የታግባባቸው የሚያውቁኝ ናቸው እንጂ የሚገዙኝ አዲስ ከስተመር ለመግዛት ይከብደዋል።
የኮሮና ወረርሽኝ ለመከላከል የምታደርገውንም ጥንቃቄ ተናግራለች።
በተገኘው አጋጣሚ ሁሉ እጄን እታጠባለሁ። ስሰጥ ግን እኔ ነኝ እንጂ አንስቼ የምሰጠው ንክኪ የለም። ወይም ደግሞ ተቀብሎኝ አንድ ሰው አያልፈልገውም ይቅር ቢለኝ መልሼ አልወስደውም። ባይከፍለኝም ያ ሰው ነክቶታል፣ እኔ ጋር መመለስ ስለሌለበት ወይ ይዞ ይሄዳል፣ አሊያም ደስ ካሉ ይከፍልልኛል። ያ ባይሆን እንኳን መነካካት ስለማልፈልግ ከነካው በኋላ መልሼ አልቀበልም። ሳይከፍሉ ሁላ ይዞ የሚሄዱ አሁን ብዙዎች አሉ። እንደዛ ከሆነ ነው ጥጋበኛ ነሽ አንቺ አይነት ነገር ብሎ ነው የሚሄዱት። እኔ ግን ለሌላውም ጭምር ስለምጠነቀቅ ነው። እኔ ብቻ አይደለም ያ ሰው ይታጠብ አይታጠብ ይጠቀም አይጠቀም ሳኒታይዘር አላቅም። ነክቶ ከሚመልስብኝ ግን 10 ብር እኔ ብከስር ይሻላል በሚለው እንደዛ የሚሆንበት ጊዜ አለ። በመቀጠል ሳኒታይዘርም አልኮልም አለኝ። ብር ቀበልኩን ከመስጠትም በኋላ እጄን አጸዳለሁ በተረፈ ማክስ አድርጋለሁ ግላፍ ተቀማለሁ ንክኪን በጣም እየተጠነቀኩን ወርቀቴን ጣብቃለሁ እስካሁን ባለው እንዴትም ስገባ ልጄንና ባለቤቴን ከማግኘት በፊት መታጠቢያ እጄ ታጥቤ ራሴን ከቀየርኩ በኋላ ነው ማገኛቸው
ወጣቶች በእጃችን ያለውን ነገር ብዙ ገና ከም አንቺም እቺው ባለሽ ውቀት ባለሽ ልምድ ተሰጥቶ ነው ምን ያደርቻለሽው ራሽን ይችላል ቆመሻል ብዙቻችን ግን እንዛ ነገር ውስጥ ብዙ ጊዜ አንታይም ወይ እንጠብቃለን ወይ ከመንግስት ሊሆን ይችላል ከባላት ወዘተረፈ ምንድነው የምትመክሪኝ
የሆነ ነገር ለመጀመር ትልቅ መንሻ እንጠብቃለን ያ አይደለም ውስጣችን ያለውን ፍላጎት ማዳመጥ ነው እና ፍላጎትን ብቻ ሳይሆን ይሄን ነገር ሰራለሁ ብሎ ከመዝለል ከመግባታችን በፊት ስራውን እንወደዋለን ወይ ስራውን እንተወድበት ከሆነ ረጅም ሰዓት ብታሳልፍበትም በስራው አትጸጸትም ዛሬን ብትደክም ነገን ታተርፍበታለህ በጣም በትንሽ ነገር ያሰብነውን ነገር ማድረግ ማሳካት እንችላለን ብዙ ጊዜ ደግሞ ቢዝነስ ላይ ፍርሃቻ ነው ወጣቶችንም ሌሎችንም ቢሆን ሚዘን ፍራቻ ነው እንደዚህ ቢጀምር በከሰረስ እንደዚህ ቢሆን ይሄ ገንዘብ ቢጠፋብኝስ አይነት ነገር ስጋት ውስጣችን ስላለ ነው ማንወጣውና ቢዝነስ ላይ ጥንካሬው ካለ አስከስረን
ልጅ ያለች በትምርቷ በጣም ጎበዝ ስለነበረች ሐኪም የሚሆን ፍላጎት የነበራት ሰናይት አሁን የንግድ ሰው ሆናለች መክሊታችን የተለያየ ነው ዋናው መክሊታችንን መለየት ሞዴልና የተሰጠን ያንኑ መክሊት መጠቀም ከሁላችንም በተለይ ከውጣቶች ይተበቅብናል ምል መልእክት አስተላልፋለች ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳ
በመላ ዓለም ላይ በሚታወቁት ጎፈንድሚና ኪክስታርተር እንዲሁም ሌሎች የድጋፍ ማሰባሰቢያ አውታሮች በኩል በየቀኑ በሚሊዮኖች የሚቆጠር ዶላር ይሰበሰባል። የተሰበሰበው ገንዘብ ለተገቢው ዓላማ እንዲውል በማድረግ የብዙሃን ህይወት እንዲቃና መልካም ተሞክሮ ሆኗል። ያን ተሞክሮ ወደ ኢትዮጵያ ለማምጣት የወሰነ የሚመስለው ቢቲ ቴክኖሎጂስ የተሰኘ ተቋም ደጋፊ የሚሰኝ በሀገራዊ ቋንቋዎች የተሰራ ድጋፍ አሰባሳቢ አውታር ከሰሞኑ ጀምሯል። ከተቋሙ ስራ አስኪያጅ አቶ ቢኒያም ነገሱ ጋር ያደረግነውን አጭር ቆይታ በመቀጠል እናሰማችኋለን። ቆይታችን የተጀመረው በዚህ ሰዓት አውታሩን መጀመር ያለውን ፋይዳ ከሚያወሱበት ነው።
በተለይ አሁን ላይ ለኛ አይነት ሀገር ኢትዮጵያ ድጋፍ የሚሹ ህብረተሰቦች አሉና ሶሻል ሚዲያውም ከመስፋፋቱ አንጻር ቀላል እንዲሆን ነው ሲስተሙ ይሄ በዚህ መልኩ ቢሰበሰብ በተለይ ባህላዊውን አሰራር ወደ ዘመናዊ ተቀይሮ ድጋፍ አሰባሳቢዎች በበጎ አድራጎት ድርጅቶች ለተለያዩ ሰዎች ይጠቅማል በሚል ነው የተነሳሳ ነውና የኮቪድ-19 ዋንኛ ምክንያት ነው ብዬ ነው ማስበው።
በምን ሁኔታ ነው ሰዎች በእናንተ ድረገጽ በኩል ገንዘብ ማሰባሰብ እርዳታ ማሰባሰብ የሚችሉት?
እንግዲህ ደጋፊ.com የአገር ውስጥ ያሉትን በሙሉ ባንኮች እንደዚሁም የሞባይል የክፍያ ሲስተሞችን አጠቃላይ ይይዛል። በተለይ አሁን ያለውን ባህላዊ ያሰባሰብ ድጋፍ ሲስተምን ወደ ዘመናዊ ስናደርግ ሁሉም ሰዎች በአንድ ባንክ ላይ ብቻ ከሚከፍሉ ቀለል አድርገን በሲስተሙ ላይ ሁሉንም ባንኮች እንዲጠቀሙ ነው። ሁሉንም አይነት የክፍያ ሲስተሞች ነው ያካተትነው ሲስተሙ ላይ። በእርግጥ ሲስተሙ እንዴት ይሰራል ነው የሚለው ዋንኛ ጥያቄ ይሆናል። በእርግጥ እንደ ጎፈንድሚ አይነት የእንትን ሲኖረው ወይም ጎፈንድሚ ለማያውቁ ደግሞ በኦንላይን ሶሻል ሚዲያ ላይ የሚፈልጉትን ዘመቻ ወይም ካምፔኝ በመምረጥ ያንን ካምፔኝ ላይ 10 ብር ጀምሮ የሚፈልጉትን ያህል ለዛ ካምፔኝ ወይም ለዛ አላማ እርዳታ እንዲደግፉ ነው። ይሄ ማለት ደግሞ ለካምፔኙ ብቻ አይደለም፣ ድረገጹ ላይ በመግባት የተለያዩ ካምፔኞች ስለሚኖሩ ለምሳሌ ስራ ፈጣሪ ወጣቶች ይኖራሉ፣ ላሰቡት ፈጠራ ድጋሚሹ ወጣቶች ይኖራሉ፣ እንደዚህ ደግሞ የእርዳታ ድርጅቶች ይኖራሉ። ለነሱ እንደ አንዳንድ ጊዜ ራሱ ሰዎች እነዚህን የተለያዩ ዘመቻዎች ላይ እርዳታ እንዲረዱ እንደ ሆቢ አድርገው እንዲጠቀሙት ነው የምንፈልገው። በዛ በተፈጠሩ ዘመቻዎች ላይ ሰዎች ድጋፍ ሊሰጡ ነው ዘመቻውን በመምረጥ። ከዛ ምን ያህል ብር መርዳት እንደሚፈልጉ የብር መጠን ይጠይቃቸዋል፣ ስማቸውን ይጠይቃል። ከዛ የክፍያ በምን መልኩ መክፈል የሚፈልገው የሚለው ተመርጦ ክፍያውን ይፈጽማል ወይም እርዳታውን ይረዳል። ስሜ አይጠቀስ ካለም እንደዚህ ስሙ አይጠቀስም ማለት ነው። ስለዚህ በማን ረዳ ስንት ብር ረዳ የሚለውም በዝርዝርም ይቀመጣል። እዛ ላይ ሲስተሙ ላይ
ለሥራ ታላቅ መተማመንን እና ግልጽነትን የሚፈልግ ነው። አንዳንድ እርዳታዎች ከተሰበሰቡ በኋላ ለታሰቡበት ዓላማ አልዋሉም የሚል ቅሬታ በተለያዩ አውታሮች ላይ እንሰማለን። በእናንተ ሥራ ውስጥም እንዳይፈጠር የምታደርጉት የማረጋገጥ ሥራ ምን እንደሚመስል እስቲ አስተውሰን።
በአጭሩ ላስቀምጠውና ምንድነው ማንኛውም ሰው ድረገጻችን ላይ መጥቶ 100,000 ብር መሰብሰብ ፈልጋለሁ እዚህ ቦታ ያለውን ቀዳዳ እዚህ ቦታ ያለውን ክፍተት መድፈን ፈልጋለሁ ብሎ የሚነሳ ግለሰብ ወይም ተቋም ዌልካም ነው ሁልጊዜ። ያንን ግን ዘመቻውን ከፍቶ ስለ ዘመቻው ዓላማ ተናግሮ ይሄን ያህል ብር ፈልጋለሁ ብሎ ያንን ዘመቻ ሊንክ ይዞ ሶሻል ሚዲያ ላይ አዳርሶ ብር ሲያሰባስብ ብሩ ወደኛ ባንኮች ነው የሚመጣው። ዘመቻውን ያዘጋጀው ሰው የተሰበሰበለትን ብር ለመውሰድ ቁጭ አድርገን የስምምነት ስራ ነው የሚሰራው። ውል እንፈራረማለን። ብሩ መጥቶ ለተባለው ዓላማ ያደርሰዋል ወይ ለተባለው ዓላማ ያውለዋል የሚለው በቃል ሳይሆን ያው ውል ተፈራርሞ ከድርጅታችን ጋር ለዛ ዓላማ ብቻ በጣም የሚገዛ ከሆነ ምግብ ሊሆን ይችላል ለነዛ በሙሉ ያንዳንዷን ደረሰኝ እናንተም ማስረከብ ግዴታ ይሆንበታል። ተኛ ደግሞ በቦታው ተገኝቶ የኛ ኤጀንቶች ይኖራሉ። ያንን ዓላማ በሚያሳኩበት ጊዜ እንደያስፈልጊነቱ ከቦታው ተገኝቶ መገኘትን ካስፈለገ ማለት ነው ከቦታው ተገኝቶ ያንን በፎቶግራፍ አስደግፎ ለረጂዎች ድጋሚ ይሄ ብራቹ በዚህ ላይ ውሏል እንደዚህ ሆናል ብለን በፎቶ በቪዲዮ እናሳያለን። ስለዚህ ከሌላው ጋራንት የሚያደርገው ምንድነው ይሄ ነው። ፓርትነር መሆናቸው ድርጅቶች ይኖራሉ። ሜሞራንደም ኦፍ አንደርስታንዲንግ እንፈራረማቸው ድርጅቶች ይኖራሉ። ይሄ የማያስፈልግበት ማለት ነውና ከዛ ውጪ ግን በሙሉ ከማንኛውም ካምፔኒን ኦርጋናይዝ ከሚያደርገው ድርጅት ወይም ተቋም ወይም ግለሰብ ጋር ፍሪ ማይኖራል ማለት ነው። Well, there's a bridge and there's a river that I still must cross as I'm going on my journey. Oh, I might be lost and there's a Well, no one told me just how to get there. But when I get there, I know. 'Cause I'm taking it.
አብረን ስላመሸን እጅግ ደስ ብሎናል። ከነገ ጀምሮ ደግሞ በአዳዲስ የጋቢና ጥንቅሮች እንገናኛለን። ከመሰናዶ አቀናባሪ ኤልያስ አስማረ ጋር ሀብታሙ ዘይ መሰናበታችኋለሁ። ደህና እደሩ።
ናይል ሳተራ ዘጋሱ ድርጅት ኮፒ